Ascensor a la gente.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አሐሳስ 4 2013 ዓመተ ምህረት ዝግጅታችን አሁን ጀመረ። ዓለም አቀፉ የቀይ መስቀል ኮሚቴ የመጀመሪያ እርዳታውን መቀሌ ማድረስ ቻለ።
ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ላይደር ሆስፒታል፣ ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብዓት እንዲኖር ያንን በማሰብ የተላከ ነገር ነው።
አቶ ዘውዱ አያሌው ባለም አቀፍ ቀይ መስቀል ኮሚቴ የኮሙኒኬሽን የስራ ክፍል ኃላፊ ናቸው። አነጋግረናቸዋል። በቅርቡ ከመቀሌ የወጣ አንድ ነዋሪም ጠይቀናል።
አሁን ፕራይቬታይዜሽን መመረቃችን እንደምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም እኛ ኩባንያ እንዳልከው የኢትዮጵያ ስም ያለው ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የ2+1 ማርኬት ስትራክቸር ያለው። ሶ ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ 10 አመት የዛሬ 20 አመትም በሚኖረው አቅም ነው።
የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ናቸው። ከዜና በኋላ በሚኖረው ጊዜ የምሽቱ እንግዳ ናቸው። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በ@voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና ዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በዓለም ዙሪያ በርካታ ሀገሮች ኮቪድ-19 ክትባት ጥቅም ላይ እንዲውል እየፈቀዱ ባሉበትና በአንጻሩም ፈጥኖ የመከተብ ፍላጎት እየጨመረ ባለበት በአሁኑ ወቅት ለኮቪድ-19 የሚጋለጡ ሰዎች ቁጥርና በወረርሽኙ ሳቢያ የሚከተፈውም ሕይወት ብዛት ከአሁን ቀደም ከታዩት ሁሉ በላቀ ፍጥነት ከቁጥጥር ውጪ እየወጣ መሆኑ እየተዘገበ ነው። በአንድ ወቅት ለቫይረሱ አዲስ የሚጋለጥ ሰው መታየት አቁሞባት በነበረችው ደቡብ ኮሪያ በተከታታይ ለሁለተኛ ቀን ኮቪድ-19 ከተከሰተ አንስቶ አይታ የማታውቀው ከ1030 በላይ ለቫይረሱ የተጋለጡ ሰዎች አሃዝ ሪከርድ አስመዝግባለች። በወረርሽኙ የጥድፊያ መዛመት በዓለም ወደር ያላገኘችው ዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት ብቻ ባለፈው ሳምንት ውስጥ በአንድ ቀን 25,000 ሰው ለቫይረሱ የተጋለጠበትን እውነታ መዘገቧን ተከትሎ አሁን እያደረግን ካለነው የተሻለ ማድረግ ካልቻልን አያሌ ሕይወት ይቀጠፋል ሲሉ አገረ ገዢዋ ጋቪን ኒውሰም ተናግረዋል። በዩናይትድ ስቴትስ በአጠቃላይ ከ16 ሚሊዮን በላይ ሰው ለቫይረሱ መጋለጡ በምርመራ ሲረጋገጥ በመላው ሀገሪቱ በወረርሽኙ ሳቢያ በአንዲት ጀንበር ብቻ ሕይወቱን የሚያጣው ሕዝብ ቁጥር ደግሞ ከ3,000 ይበልጧል። ኮሌጆች ባሉባቸውና የተማሪዎች ቁጥር ከጠቅላላው የአካባቢው ነዋሪ ሕዝብ ከ10% በላይ በሆነባቸው የዩናይትድ ስቴትስ ከተሞች ከተቀረው የሀገሪቱ ክፍል በላቀ ፍጥነት በኮቪድ-19 ሳቢያ ሰዎች እየሞቱባቸው መሆኑን የኒውዮርክ ታይምስ ጋዜጣ ያካሄደው አንድ ጥናት ጠቆመ። በዓለም አቀፍ ደረጃም በኮሮና ቫይረስ ሟቾች ቁጥር ጣሊያን ከፍተኛ የሞት አሃዝ ያስመዘገበችውን እንግሊዝን ልትተካ መቃረቧን የጃን ሆፕኪንስ ዩኒቨርሲቲ ያደራጀው መረጃ አመልክቷል። የጃን ሆፕኪንስ ዩኒቨርሲቲ የመረጃ ማዕከል ጨምሮ እንደጠቆመው በዓለም ዙሪያ ለቫይረሱ መጋለጡ በምርመራ የተረጋገጠው ሰው ብዛት 71 ሚሊዮን ሲደርስ ሕይወቱን ያጣው የዓለም ሕዝብ ቁጥር ደግሞ ከ1.6 ሚሊዮን ልቋል። የሕብረተሰብ ጤና አጠባበቅ ባለሙያዎች እንደሚያስረዱት ለኮሮና ቫይረስ የተጋለጠው ሕዝብ ቁጥር ከዚህም በእጅጉ እንደሚልቅ፣ ለዚህም ምክንያቱ የሕመም ምልክት ሳያሳዩ ነገር ግን ቫይረሱን ወደ ሌሎች ማዛመት የሚችሉ ሰዎች ብዛት ከፍተኛ በመሆኑ ነው። ይበንዲ እንዳለ የዩናይትድ ስቴትስ ምግብና መድኃኒቶች አስተዳደር ፋይዘርና ባዮንቴክ የተባሉ ኩባንያዎች ስሪት የሆነውን የመጀመሪያውን ክትባት የአስቸኳይ ጊዜ ፍቃድ መስጠቱን ተከትሎ ከነገ ማለዳ አንስቶ የክትባት መድኃኒቶቹ ክትባት ወደሚሰጥባቸው የዩናይትድ ስቴትስ ልዩ ልዩ የጤና ተቋማት መድረስ እንደሚጀምሩ ተገልጧል። በተመሳሳይ ክትባቱ ጥቅም ላይ እንዲውል ባለፈው አርብ ፍቃድ የሰጠችው ሜክሲኮ እንግሊዝን፣ ባህሬንን፣ ሳውዲ አረቢያንና ካናዳን ተከትላ ህዝባቸውን ለመከተብ ከተዘጋጁት አገሮች ቁጥር 6ኛዋ ሆናለች። በሌላ የኮቪድ ዜና በጀርመን ባስደንጋጭ ሁኔታ እየጨመረ በመጣው የኮሮና ቫይረስ ወረርሽኝ ሳቢያ በአውሮፓውያን የገና ሰሞን እንቅስቃሴዎች እንዲገቱ ቻንስለር አንጌላ መርክል አዘዙ። እንደ አውሮፓውያን የቀን አቆጣጠር ከታህሳስ 16 አንስቶ እስከ ገና ማግስት ታህሳስ 26 ቀን ድረስ ለ10 ቀናት የሚዘልቀው ገደብ የግድ መከፈት ካለባቸው የምግብ ሸቀጥ መደብሮች በስተቀር ትምህርት ቤቶችን፣ ቡና ቤቶችንና ምግብ ቤቶችን ጨምሮ ሁሉም የአገልግሎት መስጫዎች ሙሉ በሙሉ ተዘግተው ይቆያሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኤሌክቶራል ኮሌጅ በመባል የሚታወቀው የዩናይትድ ስቴትስ ህገ መንግስት በሚያዘው መሰረት የአራት አመቱ የተመረጠ የሀገሪቱን ፕሬዚዳንትና ምክትል ፕሬዚዳንት በይፋ የሚሰይመው ቡድን በነገው ዕለት ተገናኝቶ ዲሞክራቱን ጆ ባይደንን ቀጣዩ የአሜሪካ ፕሬዚዳንትነት ይፋ ከማድረጉ አንድ ቀን አስቀድሞ እንደ አውሮፓውያን ዘመን አቆጣጠር ህዳር 3 2020 በኢትዮጵያ የቀን አቆጣጠር ጥቅምት 24 2013 የተካሄደውን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ውጤት አልቀበልም ያሉት ዶናልድ ትራምፕ ብዙ ሺህ ደጋፊዎቻቸው ተቃውሞ ሲያሰሙ ውለዋል። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ህገ መንግስታዊ ስልጣን የተሰጣቸው ከ50ዎቹ ግዛቶች የተውጣጡና የየግዛቶቹን ህዝብ ቁጥርና የምክር ቤት ውክልና በሚያንጸባርቅ መልኩ ለኃላፊነቱ የተመረጡ ሰዎች ተገናኝተው ድምጽ እስኪሰጡ ድረስ የምርጫ ሂደት እንደተጠናቀቀ አይቆጠርም። ከሁለት ግዛቶች በስተቀር የሁሉም ግዛቶች ተመራጮች የየግዛቶቻቸውን ድምጽ ላሸነፈው እጩ ነው ድምጻቸውን የሚሰጡት። ሁሉም ግዛቶች የምርጫው ውጤቶቻቸውን በሙሉ አረጋግጠው ባስገቡበት ስርዓት መሰረት ተመራጩ ፕሬዝዳንት ባይደን ከአጠቃላዩ ለየግዛቶቹ ከተመደበው ስሌት አሸናፊ ከሚያደርገው የ270 ድምጽ 36 ብልጫ ያለው ውጤት በማግኘት አጠቃላይ 306 ድምጽ ሲያገኙ፣ ትራምፕ በበኩላቸው 232 ድምጽ ብቻ ነው ያገኙት። ምርጫው ተጭበርብሯል ሲሉም ባይደን በብልጫ ያሸነፉት ውጤት ውድቅ እንዲደረግ ትራምፕና አጋሮቻቸው በተለያዩ ግዛቶችና የፌዴራል ችሎቶች ያቀረቧቸው በቂ ማስረጃ የላቸውም የተባሉ ክሶች ውድቅ መደረጋቸው ይታወቃል። ይሁን እንጂ ትራምፕ አሁንም ሐሳባቸውን ለመቀየር የተዘጋጁ አይመስሉም። ትግላችንን ገና ጀመርን ሲሉ ጻፉ ፕሬዚዳንት ትራምፕ በትዊተር አማካኝነት ባስተላለፉት መልእክታቸው። ምርጫውን በዝረራ ነው ያሸነፍኩት ብለዋል። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሂደት መሰረት የነገው ክንውን የሂደቱ የመጨረሻ ስራ ይሆናል። በመጨረሻም በናይጄሪያዋ የሰሜን ምዕራብ ካስቲና ግዛት በመቶዎች የተቆጠሩ ወንዶች ልጆቻቸው በአንጋቾች የታገቱባቸው ወላጆች ከአንድ ትምህርት ቤት ቅጥር ግቢ ውስጥ ተሰባስበው ልጆቻችንን አድኑልን ሲሉ መንግስቱን መወትወት ይዘዋል። ካንካራ ከሚገኘው ወንዶች ብቻ የሚማሩበት የሳይንስ ትምህርት ቤት ልጆቹን ካገቱት ወንበዴዎች ጋር የጦር ሰራዊቱ የተኩስ ልውውጥ ማድረጉን የፕሬዝዳንቱ ቃል አቀባይ ቢናገሩ ከትምህርት ቤቱ ቅጥር ግቢ የተሰባሰቡት ወላጆች ግን የልጆቻቸውን ዕጣ አስመልክቶ በቂ ምላሽ አለመስማታቸውን ነው የሚናገሩት። በሰሜን ምዕራብ ናይጄሪያ የታጠቁ አንጋቾች የሚፈጽሙት ጥቃት ይበልጥ እየተዘወተረ መጥቷል። ባለፈው ወር በሰሜን ምስራቃዊቱ የቦርኖ ክፍለ ግዛት እስላማዊ ጽንፈኛ ቡድን በርካታ ገበሬዎችን በአሰቃቂ ሁኔታ መግደሉ ይታወሳል። በናይጄሪያ እየከፋ የመጣ የጸጥታ ሁኔታ ህዝቡን ክፉኛ እያስመረረው መሆኑም እየተዘገበ ነው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ እሁድ ታህሳስ 4 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሐዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ቀደመው ዘገባችን እንለፍ። ዓለም አቀፉ የቀይ መስቀል ኮሚቴ በትላንትናው ለቲፋ ባደረገው መግለጫ በሰሜን ኢትዮጵያ ትግራይ ክልል ግጭት ከተከሰተ ከአንድ ወር በኋላ ለመጀመሪያ ጊዜ መድኃኒቶችና የሕክምና መገልገያ ቁሳቁሶች የጫኑ 7 ተሽከርካሪዎች መቀሌ ከተማ መግባታቸውን አስታወቀ። ተሽከርካሪዎቹ የጫኑትን ቁሳቁስ ለትግራይ ክልል ጤና ቢሮ፣ ላይደር ሆስፒታልና ለኢትዮጵያ ቀይ መስቀል ማህበር መድኃኒት ቤቶች ተሰጥተዋል ብሏል። ይህንን የኮሚቴው መግለጫ መነሻ በማድረግ የዓለም አቀፍ የቀይ መስቀል ኮሚቴ የኮሙኒኬሽን የስራ ክፍል ኃላፊ አቶ ዘውዱ አያሌውን ማምሻውን አነጋግረናቸዋል። አስቀድመን የመግለጫውን ይዘት እንዲያብራሩልን ጠይቀናቸዋል።
የዓለም አቀፍ ቀይ መስቀል ኮሚቴ ግጭቱ ከመነሳቱ በፊት መቀሌ ውስጥ የራሱ ጽህፈት ቤትና ሰራተኞች ነበሩት። ሰባ አገልግሎትም ሲሰጥ ነበር። ይሄንን እርዳታ ለይት እናረጋው ግጭቱ ከተጀመረ በኋላ ያደረስነው እርዳታ መሆኑ ነው እንጂ ቢሮም በመቀሌ ያለን ሰራተኞቹም አሉን የሰባ አገልግሎቱን ሲሰጥ ነበር። ስለዚህ መጥግራይ ውስጥ ሰባ አገልግሎት በመስጠት ደረጃ የመጀመሪያችን አይደለም። አሁን ግን ግጭቱ ከተጀመረ በኋላ ግንኙነት ተቋርጦ ነበር፣ ፍስካሴ ተገድቦ ነበር። ስለዚህ ከዛ በኋላ በነበሩት ሁኔታዎች በተለይ መቀሌ ያሉ የኛ የስራ ባልደረቦች ያለውን ሁኔታ በቅርብ ይከታተሉ ነበርና በተለይ የጤና ተቋማት በግጭቱ ምክንያት ጉዳት ለሚደርስባቸው ሰዎች የሚሰጡትን አገልግሎት ለመከወን የአቅርቦት ችግር እንደነበረባቸው እናውቅ ስለነበረ ይህንን ችግር ለመፍታት ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ፣ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ላይደር ሆስፒታል፣ ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎች መድኃኒት ቤቶቻቸው ተጨማሪ ግብዓት እንዲኖር ያንን በማሰብ የተላከ ነገር ነው። የትኛውም ዓለም ላይ የዓለም አቀፍ ቀይ መስቀል ኮሚቴ ሲሰራ እንደሚያደርገው ከሚመለከታቸው ተቋማት ጋር ተገቢውን ውይይት አድርጎ ተገቢውን አቅርቦቱን አስፈላጊነት ተነጋግሮ ተወያይቶ ይህንን ማድረስ ለሰባ አገልግሎት ማድረስ እንዳለበት ውይይት በማድረግ ማሹ በትናንትና ሁለት መቀሌ የእኛ ኮሚቴ ሰባት ተሽከርካሪዎች የሕክምና ቁሳቁሶችንና ሌሎች የአስቸኳይ ጊዜ እርዳታዎችን ይዞ መቀሌ ገብተዋል።
እነዚህ የእናንተ ሰባት ተሽከርካሪዎች ወደ መቀሌ ከተማ ሲገቡ የሚታይ ግጭት አክቲቭ የሆነ ግጭት በመቀሌ ከተማ አለ ወይስ ሰላም ነው?
እኔ እንግዲህ ለልልሽ የምችለው በግጭቱ ምክንያት ሰብአዊ እርዳታ ማግኘት የሚገባቸው የሕክምና እርዳታ ማግኘት የሚገባቸው ሰዎች ባለው ሁኔታ ምክንያት ተቋማቱ ተገቢውን አቅርቦት እያገኙ ስላልሆነ ችግር እንደገጠማቸው በደንብ ይታወቃል። ስለዚህ ዋናው የህይወት ማትረፍ፣ የተጎዱ ሰዎችን አስቸኳይ እርዳታ መስጠት ስለሆነ እነኚህ ተቋማት እዛ መግለጫችን ላይ እንደተጠቀሰው በተለይ የቀዶ ጥገና ክፍለ በጽኑ ህሙማን እርዳታ የሚሰጥበት ክፍላቸው በአቅርቦት እጦት ምክንያት በጣም አስቸጋሪ ሁኔታ ውስጥ ስለነበሩ እነኚህ ክፍሎች ደግሞ በጣም አስፈላጊ ስለሆኑ መደበኛ አገልግሎት የሚያስፈልጋቸውም እዛ ላይ ተጠቅሷል። ኩላሊት እጥበት፣ የስኳር ህመምተኞች ተጨማሪ በየቀኑ መድኃኒት የሚያስፈልጋቸው ስለሆነ እነኛን ለማድረግ ነው። ይህንን ማድረግ የሚያስችል እርዳታ ማቅረብ የምንችልበት ሁኔታ መኖሩን ከሚመለከታቸው ጋር ተነጋግረን አቅርበናል። ተቋማቱ የነበረባቸውን ችግር ለመቅረፍ እንደሚረዳ ስለምናውቅና ይህንንም ለማድረስ የምንችልበት ሁኔታ መኖሩን ስለምናምን እና ስላረጋገጥን ኮሚቴዎቹ ወደዛ እንዲሄዱ አድርገናል። ምንም አይነት ችግር ሳይገጥማቸው ኮሚቴዎቹ መቀሌ ከተማ ገብተዋል።
እዛ ካሉ ሰራተኞቻችሁ ጋር የመገናኘት እድል ኖራችሁ አገኛችኋል?
አዎ እንገናኛለን። እየተገናኘን ነው። ይሄ የሚያስፈልጉት ነገሮች ምን እንደሆኑ ስለምናቅ ነው። ከነሱም ባገኘነው መረጃ መሰረት ነው ቅድሚያ መሰጠት ያለበት ለእነኚህ ለጤና ተቋማት ነው። ምክንያቱም የበለጠ የከፋ ችግር የገጠማቸው እነኚህ የጤና ተቋማት ናቸው። ለተጎዱ ሰዎች ተገቢውን እርዳታ መስጠት አልቻሉም የሚል ግንዛቤ ስላለን ነው ቅድሚያ ሰጥተን ለእነኚህ ግብአቶች፣ ለእነኚህ የሕክምና መሳሪያዎች ቀድሞ እንዲደርሱ ያደረግ ነው። ስለዚህ ካሉን ሰራተኞች ጋር እንገናኛለን። ያለውንም ሁኔታ በእነሱ በኩል ነው የምናውቀው።
ከመቀሌ ውጪ ከአይደር ሆስፒታል እና ከመቀሌ ከተማ ውጪ ሌላ በጣም አስቸኳይ እርዳታ የሚያስፈልጋቸው የደረሳችሁ ሪፖርት አለ?
እሱ ላይ እንደ ልብ የመንቀሳቀስ ሁኔታው እስካሁን ስላልመጣ ያንን ከመቀሌ ውጭ ባለው ሁኔታ ያለውን የጤና ሁኔታ እንደ ሰብአዊ ድርጅት በዓለም ዙሪያ እንደሚሰራ መገመት እንችላለን። ግጭት ላይ የመጀመሪያ ሰብአዊ እርዳታ ፈላጊ የሚሆኑ የጤና ተቋማት ናቸው። ሌሎች ተጎጂዎችም እርዳታ እንደሚፈልጉ እናውቃለን። ፍላጎቶች እንደሚኖሩ ምንም ጥርጥር የለውም። ግን በምን ያህል ደረጃ ነው? ስንት ሰው ነው? ደግሞ የትኞቹ ናቸው ተለይተው የታወቁት የሚለውን ለመናገር በዚህ ሰዓት በዚህ ወቅት አልችልም።
በጣም አመሰግናለሁ። እስካሁን የሰጡኝ መረጃ በቂ ነው። እንደው ምናልባት በዚህ አጋጣሚ እዛ ያለውን ሁኔታ ለመረዳት የሚያስችል ነገር ካለ ብዬ ነው ጥያቄውን በዛ ዙሪያ ያደረግኩት። ተጨማሪ ግን ከዚህ እንደው ተጨማሪ አሁን ካደረሳችኋቸው ታደርጓቸው ያሰባችኋቸው ተጨማሪ እርዳታዎች እገዛዎች አሉ?
እንግዲህ በቀጣይነት ምንድነው ይሄኛውም የመጀመሪያው የነፍስ አድን አይነት ለጉዳት ለደረሰባቸው ቶሎ ደርሰው የሕክምና አገልግሎት እንዲያገኙ የማድረግ የቀዳሚ ስራ ነው። በቀጣይ ደግሞ እንደምታውቂው የዓለም አቀፍ ቀይ መስቀል ኮሚቴ ሁኔታዎቹን ዳሰሳ ሰርቶ በዳሰሳዎቹ መሰረት የትኞቹ ችግሮች ናቸው ቅድሚያ ከፍተኛ ትኩረት መሰጠት ያለባቸው የትኞቹ ቦታዎች ናቸው ብሎ ጥናት አድርጎ ከሚመለከታቸው አካላት ጋር እየተነጋገረ ምንም ጥርጥር የለውም በቀጣይ ለየሚኖረን በፋይንዲንግ ማጋጠሙን እንቀጥላለን። ምንም ጥርጥር የለውም።
በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም እሁድ። በእሁድ ቀን ፈቃደኛ ሆነው ስለሰጡኝ በጣም እናመሰግናለን።
በሌላ በኩል በትግራይ ክልል የኢትዮጵያ መንግስት ህግ የማስከበር ዘመቻ በሚል የሚጠራው ግጭት ከተጀመረ ከአንድ ወር ወዲህ የስልክና የኢንተርኔት አገልግሎት ሙሉ ለሙሉ መቋረጡ ይታወሳል። በእኛም በኩል በትግራይ ክልል በመቀሌ ከተማ ያለውን እንቅስቃሴ በተመለከተ አራቱንም ማዕዘን የዳሰሰ መረጃ ለማድረስ ጥረት ስናደርግ የቆየን ቢሆንም በክልሉ የሚገኘው ዘጋቢያችን የተወሰኑ ኢንተርኔት ያለባቸው አካባቢዎችን ተጠቅሞ ለጥቂት ቀናት ካደረሰን መረጃ ውጪ ከነዋሪዎች መረጃ ለማግኘት ያደረግነው ጥረት እስካሁን ሳይሳካ ቀርቷል። ጥረታችንንም እንደቀጠልን ነው። በሌላ በኩል በትላንትናው ዕለት አንድ የመቀሌ ከተማ ነዋሪ ዶልፊን እየተባሉ በሚጠሩ አነስተኛ ተሽከርካሪዎች ከመቀሌ ወደ አላማጣ መግባቱን ገልጾልን ነበር። እነዚህ ተሽከርካሪዎች ከጥቂት ቀናት በፊት በተለያየ መንገድ በተወሰነ ደረጃ አገልግሎት መስጠት መጀመራቸውንና ለአንድ ሰው 1000 ብር አስከፍለው እንዳጓጓዙት ገልጾልናል። ሁኔታዎች የተረጋጉ ባለመሆናቸው ስሙን እንዳንገልጽ ድምጹንም እንድንቀየር ጠይቆናል። የትራንስፖርት አገልግሎት አለ ወይ ብየው ነበር።
አለ ግን ያው ዛሬ ነው እንጂ ሙሉ ለሙሉ ለታውን አይደለም። ዛሬ አመን እየተከታተለ ነው። ገና አሁን በመጀመሪያ ጊዜ ነው እኔ እየመጣሁ
መቀሌ ከተማ ስላለበት ሁኔታ ጠይቄው ነበር።
ሰላም ነው አለልሽም። መብራት የለም፣ ባንክ የለም፣ ውሃ የለም፣ የምግብ እጥረትም አለ። ለምን ባንክ ከሌለ እንደፈለግ ብርን ከላንቀሳቀስክ እኛ ከግራዎች የምንቀበለ የነበረ ግብአቶች መንገድ ተዘግቶ ካቆሙ ረሃብ እንደሚከሰት ያለ ነው። በዛ ላይ በዚህም በዚህም ግጭት ካለ አቅርቦት ስለሌለ ነገሮቹ በሙሉ በጽፈት በኩል ላይሆኑ ይችላሉ። ሁሉም ነገር ድንገት ስለሆነ ነገሮች ትንሽ ተወሳስበዋል።
የፌደራሉ መንግስት መቀሌ ከተማን በተቆጣጠረ እለት አጋጥሟል ያለውን ሁኔታ ይህ ወጣት አጫውቶናል። በከተማው ያለውን ወታደራዊ እንቅስቃሴና የወጣቶችን ምላሽም ገልጾልናል። ነገር ግን አንዳንዶቹ ጉዳዮች ተጨማሪ ቃለ ምልልሶችን የሚፈልጉ በመሆናቸው አቆይተናቸዋል። በአይደር ሆስፒታል ውስጥ በተለይ የስኳር ህመምተኞች ያጋጠማቸው ነው ያለውን የመድኃኒት እጥረትም ገልጾልናል። ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ከመቀሌ ለጋዜጠኞች በሰጡት መግለጫ በትግራይ ክልል ከሰኞ ጀምሮ ሁሉም የመንግስት መስሪያ ቤቶችና የንግድ ድርጅቶች አገልግሎት መስጠት እንደሚጀምሩና የሰብአዊ እርዳታም እየቀረበ መሆኑን ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ፕሮግራማችንን ነው። ተከታዩ መሰናዶ ሰፋ ያለ ቃለ ምልልስ ነው። በኢትዮጵያ ከሁለት ዓመት ተኩል ወዲህ የሚደረገው ፖለቲካዊ ለውጥ ብቻ አይመስልም፣ ምጣኔ ሀብታዊ ለውጥም እንደሚታይ ብዙዎች ይስማማሉ ይለናል በተከታይ የምንሰማው የመለስካቸው አምሃ ቃለ ምልልስ። ከዚህ ምጣኔ ሀብታዊ ይዘት አላቸው ከሚባሉት መካከልም በኢትዮጵያ ቴሌኮም እየተካሄደ ነው የሚባለው ብዙ እየተነገረለት ነው። ይህንን ሐሳብ መነሻ ያደረገው መለስካቸው አማ ከገንዘብ ሚኒስቴር ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ጋር ቆይታ አድርጓል። ወደ ቃለ ምልልሱ።
ኢትዮ ቴሌኮም በኢትዮጵያ ከሚገኙ ዘመናዊ የንግድና ኢንዱስትሪያዊ አገልግሎት በመስጠት ረጅም እድሜ ያለው መንግስታዊ ድርጅት ነው። ሀገራዊ ምልክት ወይንም እምር ናቸው ከሚባሉ ምናልባትም በአንድ እጅ ጣት ከሚቆጠሩ ድርጅቶች መካከልም የመጀመሪያው ሳይሆን አይቀርም። የዚህ አይነት ድርጅት የተወሰነ ድርሻ ቢሆንም እንኳ ለውጭ ኩባንያ ሊሸጥ ነው ሲባል ቅር የተሰኙ የተቆጡ ወገኖች አሉ። ይህን መንግስት እንዴት ያየዋል?
እውነት ነው። አንዱ እንግዲህ ብዥታ ያለው እዚህ ላይ ነው። አየ የቴሌኮም ዘርፉን እናሻሽል ስንል እነዚህን ጥያቄዎች በአግባቡ ነው የፈተሽ ነው። ብዙ አማራጮች ነበሩ። አንደኛው አማራጭ ኢትዮ ቴሌኮምን ብቻ ድርሻው መሸጥ ፕራይቬታይዜሽን የምንለው ብቻ አማራጭ ነበር። ሌላኛው አማራጭ ደግሞ ኢትዮ ቴሌኮም ባለበት ሆኖ
ቀደም እንዳለው ሁለት ተጨማሪ ወይ ሶስት ተጨማሪ ተዋናዮች መጋበዝ ሊበራሊዜሽን የሚለው ነበር። መንግስት ግን የወሰደው አቅጣጫ ምንድነው? እነዚህ ነገሮች አናበን ካልሰራን በስተቀር አሁን የምትለው ስጋት ይፈጠራል። ኢትዮ ቴሌኮምም ጠንካራ ተወዳዳሪ ኢንፋክት ተመራጭ ተወዳዳሪ ሆኖ መቀጠል አለበት። ይህም እንዲሆን ተቋሙ ባለፉት ሁለት አመት ተኩል የሰራው ሪፎርም እንግዲህ ከየት ወዴት እንደመጣ የምታየው ነው። አበዳሪዎቹ የማያናግሩት ተቋም በዳጫና ተይዞ ከዛ ውስጥ አልፎ የሬቨኑ ፐርፎርማንሱ በ30-40% እያደገ ለደንበኞቹ ትልቅ ናሽ እያደረገ እንዲሁም ከፍተኛ የሆነ የማስፋፊያ ስራ እየሰራ የመጣ ተቋም ነው። አሁን ፕራይቬታይዜሽን መመረቃችን እንደምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበትን ጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም እኛ ኩባንያ እንዳልከው የኢትዮጵያ ስም ያለው ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የ2+1 ማርኬት ስትራክቸር ያለው። ሶ ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ 10 አመት የዛሬ 20 አመትም በሚኖረው አቅም ነው። ሶ እይታችን በሚቀጥሉት 10-15 አመታትም ጠንካራና ትልቁ ተወዳዳሪ ሆኖ እንዲቆይ ተጨማሪ ፋይናንስ ያስፈልገዋል፣ ተጨማሪ ጉልበት ያስፈልገዋል። ለዛ ነው ሁለቱን ስራ ጎን ለጎን እንስራ ያለው። ዘርፉን ደግሞ ሳነካ እንተው እንዳንል ደግሞ በጣም ትልቅ የልማት ጥያቄ አለ፣ ትልቅ የቴክኖሎጂ ጥያቄ አለ። ኢትዮጵያ ውስጥ ያስተማርናቸው በየአመቱ የሚመረቁ 100-150 ወጣቶች በቴክኖሎጂ ዘርፍ ሳይደል ይፈልጋሉ። ለዚህ ከፍተኛ የሆነ ኢንቨስትመንት ያስፈልጋል። በዚህ ዘርፍ ሁለቱን እንግዲህ አስታርቀን መሄድ ምን ይችላል ምን ስናደርግ ነው ተቋሙንም ተጨማሪ ጉልበት እንዲያገኝ ፓርትነርስ እናመጣለት አጋርስ እናመጣለት ሌሎች ተወዳዳሪዎች ደግሞ ስናመጣ የፈለግነውን የዲጂታል ኢኮኖሚ የመገንባት ስራ በተሳካ ሁኔታ እንሰራለን ማለት ነው። ስለዚህ ስጋት ሳይሆን አክቹአሊ እንደውም መስጋት ያለብን ከሰጋን ይሄንን ባናረግ ኖሮ ኢትዮ ቴሌኮም ብቻው ይወዳደራል ወይ ከሁለት ሌሎች ተዋናዮች ጋር ቢሆን ነበር ስጋት የሚሆነው። አሁን ያንን ስጋት በቀረፈ መልኩ ሲንክሮናይዝ አድርገን አጣጥመን ነው ሁለቱን ያስገነው።
እንዴት ነው አጋር የሚሽሙት ባላንጣ ነው እንጂ
እነዛ ሁለቱ ባላንጣ ይሆናሉ። ግን ኢትዮ ቴሌኮም ድርሻ የሚገዛው ትልቅ ኩባንያ ደግሞ ኢትዮ ቴሌኮም ጋር አጋር ሆኖ አብሮ ጉልበት ይሆናል ማለት ነው። 40% ድርሻውን ስትሸጥ ኢትዮ ቴሌኮም ትልቅ የፋይናንስ አቅም ትልቅ የፓርትነር አቅም አገኘ ማለት ነው። ከሁለቱ ባላንጣዎቹ ጋር የሚገዳደር ተወዳዳሪ ይሆናል ማለት ነው። ይታው እንደዛ ነው። ለዚህ ነው መጣጣም አለበት የምንለው።
ከዚህ ባለፈ ደግሞ በመካከላችን ሽያጭን የሚቃወሙ አሉ። ከምግቦች አንዱ ለሀገር ውስጥ ባህላቶች ምሽት ሲቻል ለምን ለውጭ የሚለው አንዱ ነው። ሌላው ደግሞ የሀገር ደህንነትን በብዙ አቅጣጫ በስጋት ላይ ይጥላል፣ በስጋት ያደርጋል የሚል
እንደዚህም ጥሩ ተገቢ ጥያቄ ናቸው። ለሀገር ባላንስ የተባለው አንዱ ትልቁ የወሰነው ውሳኔ ቴሌኮም ተወዳዳሪ ሆኖ መቆየት ብቻ ሳይሆን ደግሞ የኔነት ስሜት ኢትዮጵያዊም እንዲሰማው ካለው አጠቃላይ ለገበያ ከሚቀርበው ድርሻ ውስጥ 5% ለህዝብ እንዲሸጥ። እንግዲህ 5% ለህዝብ በጣም ትልቅ ነው። ይሄ ማለት ለ3-4 የኢትዮጵያ ሀብታም ነጋዴ ሳይሆን ለኔና ላንተ ለሁሉም ለመንግስት አራተኛውም በትንሽ በትንሹ ሊገዛው የሚችለው ልክ እንደ ፐብሊክ ኦፈሪንግ ነው። ያቺ 5% ለላርጀር ፐብሊክ ኦፈር በትንሽ ሼር ኦፈር እናደርጋለን። ይሄ የኢትዮጵያ ህዝብ ኦውን አደረገው ማለት ነው። አንዳንድ ሰዎች 5% ያንሳል ይላሉ፣ ቁጥሩ ስለማያውቁት ነው። ግን እሱም ካነሰ በየጊዜው የጨመረ መሄድ ይቻላል። ሁለተኛው አንዱ ትልቁ በሪፎርም እየሰራን ያለ ነው የኢትዮጵያን አጠቃላይ የሳይበር ደህንነት እንዴት እንጠብቃለን ነው። ይሄ ከኢትዮ ቴሌኮም ሽያጭ ጋር አይገናኝም። በአጠቃላይ የሳይበር ጥቃት ለሀገሮች ስጋት ነው። አሁን እንኳን በዚህኛው የለው ኦፕሬሽን ስራ ያየነው ከውስጥ እንኳን ይመጣል እንግዲህ ምን ያክል ላይ ቦታም ያሉ ጀሌዎቹ ይሆኑ ይሄ ቡድን እንግዲህ ቢሊየንስ ጥቃት መሞከሩ ምን ያክል ስጋት እንደሆነ ያሳያል። ስለዚህ መፍትሄው ጠንካራ ፋየርዎል መገንባት ነው፣ የእሳት ግድግዳ ያለው የሳይበር ሴኩሪቲ መገንባት ነው። ይሄ አጠቃላይ ከሀገራዊ ሪፎርሙ ጋር ትልቅ ትኩረት ሰጥቶት የሰራ ያለ ስራ ነው። በዛ ነው ደህንነትም ተረጋግጠው እንጂ ኦነርሺፑ የመንግስት ስለሆነ ወይም ሌላ ስለሆነ አይደለም። እና ያንን ስራ ነጥለው ወስደ አጠቃላይ የሀገሪቷን የሳይበር ደህንነት የሚያስተማምን ደረጃ ላይ ማድረግ ልክ እንደ ሀገር መከላከያ ሪፎርም ባደረግንበት መጠን፣ ፌደራል ፖሊሲ ሪፎርም ባደረግንበት መጠን የሳይበር አቅማችንንም እየገነባን ያለ ነው። ያ ነው ስጋቱን አሁንም የቀነሰው ወደዚህ የሚቀንሰው እንጂ የኦነርሺፕ ጉዳይ አይደለም።
በዚህ ረገድ አስተማማኝ ጉልበት እየተገነባ
ነው። በጣም አስተማማኝ ጉልበት እየተገነባ ነው። ስጋታችን እንግዲህ ለኢትዮጵያ ታሪካዊ ጠላቶች ከየት እንደሚመጡ ይታወቃል። ያንን ሁሉ አቅም ሊገታ የሚችል መልኩ ጠንካራ አቅም እየገነባ ነው።
ለእነዚህ ቸረታውን ለሚያሸንፉ ኩባንያዎች ለኩባንያ ነው መንግስት ያስቀምጣቸው ቀረቦች አሉ። አንዱ የገንዘብ ልውውጥ ነው ወይ ሞባይል
ሞባይል ማኒ
እሱን ትክክለቸዋል እና በዚህ መንግስት ፕሬሽር ላይ የሚችለው የገንዘብ መጠንም ሊቀንስበት እንደሚችል የሚጠቁሙ የገበያ ባለሙያዎች አሉ። በዚህ ላይ ያለው አስተያየት
አዎ ልክ ነው። እንግዲህ የምትሰራው ስራ ካለ ፖሊሲ ጋር ኮንሲስተንት መሆን አለበት፣ የሚነበብ መሆን አለበት። አሁን ባለን ፖሊሲ እንግዲህ በርካታ ማሻሻያዎች አድርገናል፣ ግን የፋይናንስ ዘርፉን ለውጪ ተዋናዮች አልከፈትንም። ይሄ የሚቀጥለው የሪፎርም ስራ ነው እንዳስፈላጊነቱ። አሁን ባለው የሀገር በቀል ኢኮኖሚ ማሻሻያ ማዕቀፍ ውስጥ የወደቀ አይደለም። በጣም አንገብጋቢ ነው ብለን ስላላሰብን በዚህኛው ምዕራፍ ውስጥ አልከተትነውም። ስለዚህ በቴሌኮም ዘርፍ የሚያደርገው መሰራ ከዛ ጋር የሚናበብ መሆን አለበት። ሞባይል መኒ ስትል ያው የፋይናንሻል ስርዓቱን መክፈት ማለት ነው። ስለዚህ አሁን ብሔራዊ ባንክ የፋይናንስ ዘርፉን ስላልከፈተ ቴሌኮም ዘርፉ ላይ በሚያደርገው ማሻሻያ ይህንን የፖሊሲ ኮንሲስተንሲ የፖሊሲ መጣጣም ማሳየት አለብን። ሌላ ነገር የለም። አጠቃላይ ቫሉዌሽን ይቀንሳል ወይ ዲፔንድስ እንደምታናገረው ሰው ነው። መጠነኛ ቅናሽ ሊያመጣ ይችላል። አይ ብዙ ኢምፓክት ነው የሚሉ አሉ። ይሄ እንግዲህ በቁጥር የሚታየው ነው። ግን ኦቨር አጠቃላይ የሪፎርም ስራውን ብዙም የሚጎዳ ወይም የምንጠብቀውን አጠቃላይ ሀገራዊ ገቢ የሚጎዳ አይደለም። ወደፊት ግን እየታየ የፋይናንስ ዘርፉን ስንከፍትም ክፍት እየሆነ ይመጣል ማለት ነው።
ሌላው ባለፈው ሳምንት ይመስለኛል ፋይናንሽል ታይምስ የተባለ ሰውን ሳያነገር የቀረ ስልም ጋዜጣ በወጣ ዘገባ የሁለቱም ኩባንያዎች የስራ ፈቃድ ሽያጮች መላሸት የሚለው የሚመራው የዓለም ባንክ አካል የሆነው ኢንተርናሽናል ፋይናንስ ኮርፖሬሽን እንደሆነ ይናገራል። ምን ማለት ነው?
ይህ ምንድን ነው? ቀደም እንዳልኩ ለሁለቱም ስራዎች አማካሪ ድርጅቶች ቀጥረናል። ለዚህ ለሊበራሊዜሽን ነው ላይሰንስ ለመሸጡ ስራ የቀጠርነው አማካሪ ድርጅት ዓለም አቀፍ ፋይናንስ ተቋም አይኤስፊ የሚባለውን ተቋም ነው የቀጠርነው። መንግስት ቀጥሮት ነው። ስለዚህ አማካሪ የሆነው እየሰራ ያለው ተወዳድሮ ይህንን ስራ የሰጠነው ለአይኤስፊ ነው ማለት ነው። አዎ፣ በመንግስት ውሳኔ የሰጠነው ነው ለአይኤስፊ። የሁለተኛው የፕራይቬታይዜሽን ኢትዮ ቴሌኮምን በከፊል ወደ ግል የማዞሩን ስራ ደግሞ እንዲያማክረን የቀጠርነው ኩባንያ ድሎዊት ይባላል። አይኤስፊ የላይሰንስ ጉዳዩን ዲሎይት ደግሞ የፕራይቬታይዜሽኑን ስራ እየመሩ ነው ማለት ነው። እኛ ነን ያማከራሉ። ሰሌው እኛ ነው፣ ስራው እኛ ነው። ግን እንደዚህ አይነት በጣም ኮምፕሌክስ የሆነ ኦፕሬሽን ሁሉም ትልቅ ዓለም አቀፍ ኩባንያዎች ሊያማክሩ ይገባል። ስራው በጣም ኮምፕሌክስ ስለሆነ እና አማካሪዎቻችን ናቸው ሁለቱም ማለት ነው።
በዚህ ረገድ የሀገር ውስጥ ተቋማት ብቃት ያላቸው
ስለምናገር በጣም ከባድ ነው። ይሄ በጣም ኮምፕሌክስ የሆነ ኦፕሬሽን ነው። እስኪ ጥራልኝ ማለት በዚህ ደረጃ እንደዚህ አይነት ሚሊየን ትራንዛክሽን እና ያንን ነገር አልገነባንም። አሁን ወደፊት መገንባት አለብን የሚለው እንሂድ። ግን ኢቭን የሚመጣው ዓለም አቀፍ ተጫራችም አማካሪ ድርጅቱ ላይ ተአማኒነት ሊኖረው ይገባል፣ ኮንፊደንስ ሊኖረው ይገባል። እና የትኛውም ዓለም ይሄ በእነዚህ ትልቅ ኩባንያዎች ነው የሚመራው። ለዛ ነው ያን አክም ገና አልገነባንም። ወደፊት እንግዲህ እየገነባ ይሆናል። አሁን የለንም።
እንግዲህ ወደ ሌላ ነገር ልውሰድ። ባለፈው ዓመት ኮቪድ-19 በተመለከተ አናገሪዎች ነበረ ከሀገሪቱ ቱሪዝም ጋር ተያያዘ እና በኢትዮጵያ ላይ ከነውን ምታያቸው አሉታዊ ተጽዕኖ እና ሊፈጠሩ ይችላሉ የተባሉትን እድሎችንም ጭምር አስመልክተው የነበረውን ስጋትና ተስፋ ገልጸው ነበረ። አሁን ይሄ ሁኔታ
እንግዲህ ኮቪድ በአጠቃላይ በዓለም አቀፍ ደረጃ ስጋትነቱ አልጠፋም። አሁንም እንደዚህ አይነት አጠቃላይ ኢትዮጵያ የዓለም ኢኮኖሚ ከስጋት ያልወጣበት ሁኔታ ነው ያለው። ስለዚህ በዛ ደረጃ የኮቪድ ስጋት በዓለም ደረጃ እንዳለው አሁንም የቀጠለ ስጋት ነው። ስለዚህ ነው ኮቪድን ቶሎ ተቆጣጥረን ኢኮኖሚያችን ላይ ጉዳት እንዳይመጣ ማድረግ ያለብን። ይህ አጠቃላይ ዓለም አቀፋዊ ሁኔታው ነው። በኢትዮጵያ ተጨባጭ ሁኔታ ያ ባለፈው እንደነሳውልህ የኮቪድ ወረርሽኝ ሲመጣ የወሰድነው አቅጣጫ ኮቪድን እየተከላከልን ኢኮኖሚያችንን መጠበቅ አለብን የሚለው ሰው የወሰድናቸው እርምጃዎች በሙሉ የህዝባችንን ደህንነት መጠበቅ አለብን። ደህንነቱ ደግሞ ጤናውንም ኮቪድ የሚመጣውን ኑሮውንም ማለት ነው። እንደ ኢትዮጵያ ባለው ኢኮኖሚ አንዳንድ ነገሮች እንዳደረጉት በጣም ነው ግልብ የሆነ የፖሊሲ ውሳኔ ስሜታዊነት ያለበት ፖሊሲ ውሳኔ አድርገ ኢኮኖሚ በሙሉ በተዘጋውና በታሽመደምደው ኖሮ ወይም ደግሞ አንዳንድ ነገሮች እንዳደረጉት ይሄ ኮቪድ ምንም አያመጣም ብለህ ችላ ብትኖረው ሁለቱ በጣም አደገኛ ጫፍ ነበር የነበረው። ኢትዮጵያ መንግስት ጤናማውን ማዕከል ነው የወሰደው። በአንድ በኩል ኮቪድን እንደ ስጋት አይቶ ያንን ለመቋቋም ብዙ ስራ ፈርተናል ወደረዘር አሁን ግዜ ስለማንሆን ባልጋበትም ግን ኢኩሊ ኢምፖርታንትሊ የኢትዮጵያን ኢኮኖሚ ለመጠበቅ የሚያስችሉን ደግሞ ጠንካራ ፖሊሲዎችን ወስደናል ሰዎች ከሳ እንዳይፈናቀሉ አድርገናል በጣም የሚጎዱ ዘርፎች እንደ ቱሪዝም ሆስፒታሊቲ ኢንዱስትሪ ያሉ ከስራ እንዳይወጡ ጠብቀና ቆይተናቸዋል ይሄ የኢትዮጵያን ኢኮኖሚ የመታደግ ረገድ ያመጣው ውጤት በጣም በጣም ትልቅ ነው እንዲህ አይነት ከባድ መከራ ደርሶ ኢኮኖሚው ኦፍኮርስ ለዚህ ሄርካት ባስተውሎ መጠን ባናርግም በ3.1 ማደጉ የገቢ አጠቃላይ ፐርፎርማንሳችን ኢንፋክት ካምና የተሻለ መሆኑ የውጪ ንግዳችን እንዲሁም ከ6-7 አመታት የተሻለ መሆኑ የሚያሳይ እነዚህ ወሰናቸው ፖሊሲ እርምጃዎች ኢኮኖሚውን ጠብቆ በማቆየት ረገድ ትልቅ አስተዋጽኦ ያመጡ መሆኑን ነው የሚያሳይ አሁንም በዚሁ እይታ ነው የቀጠለ ነው በዚህ አመት እንግዲህ ከተባት ነገር የመጣ ከመጣ ምናልባት ዋና የተጎዱ ዘርፎች እንደ ቱሪዝም ሆቴል አይነቱ በሶስተኛው ሩብ አመት እንደዚህ የተረጋጋ ይመጣ ይሆናል ይሄ ዲፔንድስ ኦን ሃው ዲስ ቫክሲን ወርክስ የዓለም ኮንፊደንስ ይወስነዋል ግን ዋና ዋና የኛ ኢኮኖሚ መሰረት የሆኑ ማኑፋክቸሪንግ ግብርናን ኢንፋክት በተቻለ አቅም አሳድገን ከሰርቪስ ሴክተሩ ከአገልግሎት ዘርፉ ምናጣውን ከነዚህ ለማካካስ ነው እየሰራ ነው በዚህ አመትም በዚሁ አጣጫ ቀጥለን ያው ባለፉት 3-4 ወራት የኖር ሞስት 6 ወር እየመጣ ነው እና ታፈስ ያልክ የገቢ ፐርፎርማንሳችን በጣም ጥሩ ነው ያለው በውጭ የነደረገድም ጥሩ የታለን ያለ ነው ስለዚህ የያዝነው የሪፎርም አቅጣጫ አደጋው መከላከል ረገድ በጣም አግዟል ማለት ነው ግን የኮቪድ ስጋት ሁሉ ሙሉ የሚላቀቀው ዓለም አቀፍ ሁኔታው እየተቀየረ ሲመጣ ነው ግን በጣም ደስኞች ነን ማለት በጣም የደፈረ የፖሊሲ ውሳኔ መወሰኑ በመንግስት እና ደግሞ የኢትዮጵያን ተጨባጭ ሁኔታ ያነበበ የፖሊሲ ውሳኔ መውሰዳችን ምን ያክል ውጤታማ እንደሆነ ያየንበት ነው
ግን ይህ ስለዘዋል የሚለው ተመሰማለ ብዙ ችግር አለበት አንዳንድ ዲጂቶችን ከዚያ ምስም ብሎ አውጥተዋል ቁጥር ምን ያህል ከፍተኛ መሆን ይቻላል
አዎ ይሄም አንድ ጥሩ ጥያቄ ያነሳው ሁሉ ጊዜ የኢኮኖሚ እድገት ትንበያ ስታደርግ የፕሮጀክሽን የምንለው ሁሉም ትለያያለ አሁን ቅድም ያነሳቸው ተቋማትም የእድገቱ ትንበያ ላይ የተለያየ አታይ ነበራቸው እንዲሁም የኮቪድ ተጽዕኖ ምን ያክል ኢኮኖሚ ይጎዳዋል የሚለው ላይ የተለያየ አታይ ነበር የኛ አታይ አለ የኢትዮጵያ ኢኮኖሚ አሶሲሽን የገመተው ግምት አለ የአይኤምኤፍ ዓለም ባንክ የገመተው ግምት አለ ኦፍ ኮርስ በኋላ ድርጅት ተቋማት ታስተን ነበር ለካ ኢኮኖሚው ሪዚሊየንት ነው በዚህ በቃ ኢኮኖሚው ይደቃል ይወድቃል ብለው የሰጉ ነበሩ አልፈልባቸውም ትክክል ነው ሁሉም ምን እንደሚሆን ሳላወቀ የኮቪድ ተጽዕኖ በገባው መጠን ነው የተነበየው when it comes to actual performance ያለፈውን አመት የኢኮኖሚ ውጤት በተመለከተ ልዩነት ሊኖር አይችልም ምክንያቱም ይሄ ዓለም አቀፍ ስታንዳርድ ያለው የኢኮኖሚ እድገት መለኪያ ነው የሀገሮች የእድገት መለኪያ የተባበሩት መንግስታት የሚያወጣው ኢንተርናሽናል ስታንዳርድ አለ በዛ መለኪያ ውስጥ ዳታ ማስገባት ነው ያ ነገር የለው ይሄ ደግሞ ተቆጥሮ የሚመጣ ነገር ነው ግብርና ምን ያክል አደገ የሚለውን ግብርና ማሳ ላይ ሄደ ቆጥሮ የምታመጣው ነገር ነው ማኑፋክቸሪንግ ምን ያክል አመረተ በቁጥር የምታስገባው ነገር ነው ባንኮች ውስጥ ያለው ትራንዛክሽን ተቃራኒ ፋይናንስ ዘርፉ ምን ያክል አደገ አላደገ የሚለው ከዛ የምታመጣው ነው እሱን ዳታ አስገብተህ ነው ውጤት የሚሰጥህና እዚህ ላይ አታይም ይሉት የለም እንደ ተከሳሽ ተቋማትም አሁን የሚቀጥለው ሪፖርታቸው ላይ የኢትዮጵያ ኢኮኖሚ እድገት ወስደው እዛ ላይ ደግሞ ተመስርተው ፕሮጀክት ያደርጋሉ ምን ላይየውልም በትንበያ ላይ ነው እንጂ አክቹዋል ፐርፎርማንሱ ላይ ልትለያይ ባትችልም ምክንያቱም ይሄ ዓለም አቀፍ ስታንዳርድ ያለው መለኪያ ነው እዛ ውስጥ ያለው ዳታ ነው የምታየውና የልዩነት አይኖረንም ስለዚህ በጣም አስተማማኝ ነው ኢንፋክት ነገራችን ላይ ብዙ ሰው አያቆም እንጂ ከአፍሪካ ሀገራት ሁሉ በጣም የተሻለ ጠንካራ የመረጃ ስርዓት ያለው ተገር ተጫርጅ ስለዚህ ሲኤስኤ ምን ነው ተቆም አው ሪፎርም ያስፈልጋል ሪፎርም ያደረገው ነው ግን የተደራጀ ወደ ቀበሌ ደረጃ ያወረደ የመረጃ ማሰባሰብ አቅም ያለው በዴኬድስ በ10 ዓመታት የተገነባ ጠንካራ አቅም ያለው ነው ኢንፋክት ብዙ ሀገራት ለተሞክሮ ወደኛ ነው የሚመጡት መረጃውን የመረጃ አሰራሩን ለማየት ማለት ነው ያ ማለት ሪፎርም አይሰልጎ ማለት አይደለም። በተለይ መዘመን አለበት ፕሮጀክሽን ላይ ያለው ካፓሲቲ በማሳደግ ነገር እየሰራ ያላቸው ሰዎች አሉ። ግን ይሄ መረጃ ይሄ ከትንባያ ጋር ባለው ቢዝነስ ሰዎች ይወናብር ይሆናል እንጂ አጥቻ ፕሮፖዛል ስለ ምንም ጥያቄዎች ከተስገባው ምን ሲሆን ነገር አይደለም።
ይህ ችግሩ ደም ዘለን ያለው ወንተለው ዶክተር ዲሁን የሰውጄ ገባባቸው የዘዋሩ የሚገባባቸው አጥቶ ይባላልና ከዛ ጋር የሚያዝና ትርታሪ ያለ ነው።
አዎ እሱ እንግዲህ አይ አጠቃላይ በመረጃ ድረይ ስራት ላይ ያለነ አቅም በደም ካለመረዳት የሚመጣ ነው። ያ ሆኖ ግን ተቋሙ ሪፎርም በተለይ ፕሮጀክሽን ላይ ያለነ ይሄ አክቹዋል ዳታው ብዙ ማሳይደ ስንት በቆሎ ተመረተ የሚለው ነገር ምንም ተረጋግቶ አይችልም። በተለይ ፕሮጀክሽን ላይ ትንበያ ላይ ግን ተጨማሪ አቅም ያስፈልገናልና ለዚህ የሚረዳ የማሻሻያ ስራ እየሰራ ነው ተቋሙ።
ይሄ ያለው ነው ችግር በሚስተካከልና ተደጋጋሚ የነካነው ነው ችግር ነው የሚቆም ላይ
እንግዲህ ምን ጥያቄ አለው? ይሄ የህግ ማስከበር ኦፕሬሽኑ ኮኦፕሬሽኑ በላይ በተለይ የተፋድ ቡድኑ የወሰዳቸው እርምጃዎች ሪኮርስ ለማድረግ ብዙ ይጠይቁናል። አሁን የመብራት መስመር ለመቀጠል ከአላማጣ መቀለ ያለው እንደ አዲስ እንደመደረጋት ቁጥራው ለት በየቦታው ተበትኖ ተቆራርጦ ያለውን ለዚህ ነው ብዙ ጊዜ የሚፈጀው። ሰው ያንን አዲስ መስመር እንደገና ተዘረጋ ተጨማሪ ወጪ ያስወጣል። የፈረሰውን ድልድይ መልሶ ሲሰራ ተጨማሪ ወጪ ያስወጣል። እንግዲህ ኢኮኖሚ ላይ ተጨማሪ ኮስት አምጥቷል። የሰው ህይወት ላይ ጉዳት አምጥቷል። ምንም ጥያቄ የለውም። ይሄ very unfortunate ግን ደግነቱ እስካሁን ይሄ ቡድን ኢኮኖሚ ላይ ካመጣው ጉዳት ጋር ሲነጻጸር ኢምንት ነው። ብዙም ሳንናገር ባለፉት ተመታት ያጸዳ ነው ቆሻሻ በጣም ብዙ ነው። የኢትዮጵያ ኢኮኖሚ ያሽመደመደ ኢንፋክት ሀገር ሊያፈርስ የሚችል በርካታ የኢኮኖሚ ደባ ሲሰራ የነበረ ቡድን ነውና ይሄ ያው ደግነቱ የመጨረሻው ነው። ሶኛውንም ቆሻሻ አንዴ እናጠላለን ግን አጠቃላይ ካልነቅ መንጻር ምን ማለት በጣም ሪዚሊየንት ነው የኢኮኖሚ መልሰን እንገነባለን። የጀመርነው ለብልጽግና ቆዳና እንከተላለን። የደህንነት ስጋት ስለማይኖር ካሁን በኋላ ትግራይ ውስጥ ምሽግ ሳይሆን የሚቆፈረው የውሃ ጉድጓድ ነው የሚቆፈረው ማለት ነው። ይሄ ራሱ ለኢኮኖሚ የሚያመጣው አስተዋጽኦ ትልቅ ነው የሚሆነው። ከዚህ አንጻር ጠንካራ አቅም አለን። ኢኮኖሚውን አጠቃላይ የእርግ ተቅጣጫ በሚገታ መልኩ ተጽዕኖ መጣም ነው አይደለም። የወጡት ለውጦች ተከተል ሌላ አቅም ገንብተን እንቀጥላለን።
ያላንሽቱ ዛሬም ትልቁ ያገሪቱን ታሪያተው ይዘት ራስ ምታት እንደሆነ ብዙ አለሞች ይነገራል። በዚህ ሰማንሽ
አዎ አዎ ስማማለሁ። የዋጋ ግሽበቱ ወይንም ብዙ ያነሳለው የቀረን አንድ ጠንካራ የማክሮ ተግዳሮት ነው። እንግዲህ የሀገር በቀል ኢኮኖሚ ማሻሻያውን ስንቀርጽ የማክሮ የዘርፍ የማክራዊ ብለን ለይተን ያስቀመጥነው ከማክሮ ማሻሻያዎች ውስጥ አንዱ ትልቅ ትኩረት ተጠነው የዋጋ ግሽበት ጉዳይ ነው። አጠቃላይ የነበረው የፋይናንስ ቀውስ አስተካክለናል። ኢኮኖሚውን መልሰን ወደ አቅጣጫው አስገብተናል። ምርትና ምርታማነት ማሳደግ ረገድ ጥሩ ስራ እየሰራን ነው። በዋጋ ግሽበት ረገድ ያለውን ስራ ችግሩን በደንብ ተረድተን ዘላቂ የሆነ መንገድ ለመፍታት ጥሩ መርታዎች ይደረናል። ግን የተከማቸ ችግር ከመሆኑ አንፃር ለምሳሌ ባለፉት 15 ዓመታት ዝም ብሎ ሲታከም የነበረው ገንዘብ ያው እንግዲህ ከኢኮኖሚ ያልመነጨ ገንዘብ መርዝ ነው። በጣም የተደራረበ የተከማቸ ዳተኛ ምን ነው አይነት የዋጋ ግሽበት ፈጥሯል። ሶ ይሄንን ማስተካከል ትንሽ ጊዜ ይፈልጋል። ግን በሁለቱም አቅጣጫ ከገንዘብ ፖሊሲ አንፃር እንዲሁ አጠቃላይ የአቅርቦትና ፍላጎት በኩል ያሉ ችግሮች ይፈታ አንፃር መሰረታዊ የሆነ አቅጣጫ ነው ስለመጣን የዋጋ ግሽበቱ እየተረጋጋ ይመጣል። ግን ጨርሰን ድል ያላወጅንበት ቀጣይ ሰራ ቢጠይቀን ነገር ነው የሚለው ያስማማናል።
የዚህ
ይሄ
መተመለከተ በጣም ሰፊ ጥናት አድርገናል። ኢንፋክት በተለያዩ አካላትም ቢታይ አድርገናል። ትራያንጉሌሽን ምን ነው? የኛ ጥናት ብቻ ሳይሆን የተለያዩ ጥናት ተቋማት የተለያዩ ሀገሮች ኤክስፐርቶች እንዳዩት አድርገናል። ሶ ሰፋር ጋር ስታስቀምጡ እንግዲህ አንዱ ባለፈው ተመታት ከነበረን ኤክስፓንሽነሪ ፊስካል ሞኔታሪ ፖሊሲ የገንዘብና የፊስካል ፖሊሲው በጣም ኤክስፓንሽነሪ መሆኑ የራሱ አስተዋጽኦ ነበረው። በያ በኩል ግን እንግዲህ ዋናውና ትልቁ ችግሩ በአጠቃላይ ኢኮኖሚ አቅጣጫው አግሪጌት ዲማንድ ፍላጎትን በጣም የጨመረ ኢኮኖሚ ነበረን። በዛው ልክ ግን አቅርቦት አልጨመረም። ሶ በዚህ በአግሪጌት በጥቅል ፍላጎትና በጥቅል አቅርቦት መካከል ያለው ሰፊ ጋፕ የዋጋ ግሽበቱን እንዲባባስ አድርጎት ነው የቆየው። ይሄ ማለት ምንድነው? ብዙ ፈላጊ ፈጥረናል። ብዙ ስኳር ይፈልግ ሰው አለ። ብዙ የገንዘብ አቅም ፈጥረናል። አንዳንዱ ደግሞ በጣም እንዘላልነት ባለው የፖሊሲ እንትን የመጣ ነው። ለምሳሌ ትራንስፖርት ወጪ ተከትሎ ብታይ ወጣቱን ለማረጋጋት በሚል ሳቤ ገንዘብ እንደንተን ሲረጭ ነው የነበረው። ይሄንን ልጅ ለብርቅ ታቀዋለ። ያ ኢኮኖሚ ላይ ረጅም ጉዳት ተተው ነው የሄደው። የዋልሽቱ ማባባስ ረገድ ፈቅዳታውን ብታይ ከዛ በኋላ ምን ያክል የዋልሽቱን እያደገ እንደመጣ በደንብ ያሳያል። ለዚህ ነው አጠቃላይ የኢኮኖሚ አቅጣጫውን የቀየረው። ወለት ምርትና ምርታማነት ማሳደግ አለብን። ዝም ብሎ ፍላጎት መጨመር ሳይሆን አቅርቦትም የኢኮኖሚ አቅም ማሳደግ ወሳኝ ነው ያለው። ይሄ ስራ በጣም ተናበበ መልኩ በጠረቀይ ሰራ ስለላለ የውጤቱ እየመጣ ሲመጣ ያንን ልዩነት ስለሚያጠባው ያለሽበቱንም ችግር በመሰረቱ ይፈታዋል ማለት ነው። ሶ እይታችን ኢንፋክት የስራ መጠቅረም ስናዘጋጅ የተረጋጋ ምን ነው ልክ ሲንግል ነጠላ ሀዝ ብቻ ሳይሆን አነስተኛ ነጠላ ሀዝ ያለው ያለሽበት የትኛውም ኢኮኖሚስት ያለ ነው። 5% 4% እንደዚህ ነው። ወደዚህ እናመጣለን የሚል እይታ ነው ያለን። እንደ ሎንግ ረን ባሰረመት ክላሽውስ ያስቀመጥ ነው ይሄን ነው
ይሄን ዋጋ ዲስቶርሽን እንደማቱ የዚህ ካራቢ እስከ ተጠቃሚ ያለው ቢዝነስ
አብሶሉትሊ በጣም ትክክል ነው። ያው በዚህ ፍላጎትና አቅርቦት ማጠፍ ውስጥ ይቸው አለፈ ነው እና የኛ የገበያ መዋቅር አንዱ ትልቁ ችግር እሱ ነው። በምንም መንገድ ማትገልጣቸው ነገሮች አሉ። በአራት ብር ገጠር ዘዋይ ገጠር ውስጥ የሚገዛ ፓፓያ 25 ብር ሊሆን አይችልም አዲስ አበባ ውስጥ። ግልጽ ነው ከዘዋይ አዲስ አበባ ለመድረስ የሚያስፈልግ የትራንስፖርት ኮስት ይታወቃል። እና ያ የገበያ ችግሩን ነው በደንብ የሚያሳይ። ሁለተኛ በሁለት በሶስት ብር ጎረቤት አገር ሊገዛ የሚችል እቃ የኛ ኢምፖርተርስ የኛ የገቢ ንግድ ተዋናዮች 200% እያተረፉ የሚሸጡት ይሄ ማርጅን የገበያ ስርዓቱ ችግር እንዳለው በደንብ ያሳያል። ይሄም አንዱ የሪፎርሙ አካል ነው የሚሆነው። እነዚህ ስናስተካክል ገበያው ወደተረጋጋ ሁኔታ በተለይ አምራቹንና ሸማቹን ማገናኘት ስራ ወደ አዲስ አበባ አካባቢ እየሰሩ ያሉ የገበሬዎች የገበያ ማዕከላት ትልቅ ሚና ይኖራቸዋል። እኔም አመሰግናለሁ።
መልስካቸውና እንግዳውን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። ያስተናግድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ዌብ ሰሚት በየአመቱ በሺዎች የሚቆጠሩ የቴክኖሎጂው ዓለም ባለሙያዎችና አፍሪካውያን የሚሳተፉበት የዓለም ግዙፍ ትልቅ ጉባኤ ነው። በዚህ አመት በጉባኤው ከታደሙ 2500 የቴክኖሎጂ ተቋማት መካከል 700 የሚሆኑት የአዳዲስ የቴክኖሎጂ ፈጠራዎችን በዳኞች ፊት በማቅረብ ተፎካክረዋል። የዘንድሮ አሸናፊ ደግሞ ኢትዮጵያዊው ተቋም ላሊበላ ኔትወርክስ ሆኗል። ተቋሙ ለዚህ ድል የበቃው የሕክምና መረጃዎችን በተቀላጠፈ ሁኔታ ለማደራጀት በሚያስችል ምርቱ ምክንያት ነው። ባልደረባችን ሀብታሙ ስዩም ውድድሩ ወደ ተካሄደበት ሊዝበን ፖርቱጋል በመደወል የላሊበላ ኔትወርክስ መስራችና ስራ አስኪያጅ ዶክተር ውለታው ለማን አግኝቷቸዋል። ስለ ፈጠራ ስራውና ተያያዥ ጉዳዮችም ጥያቄዎችን አንስቷል። በመቀጠል ይሰማል።
ዶክተር ውለታ ለማ እንግዳችን ለመሆን ስለፈቀድሽ በመጀመሪያ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታሙ። ቴንክ ዩ።
በመጀመሪያ እንግዲህ በዌብ ሰሚት ፒች አዳዲስ የፈጠራ መስኮች ዘርፍ ላይ አሸናፊ ስላደረገሽ በጃክማ ፋውንዴሽን በሚደገፈው የአፍሪካ ንግድ ጀግናዎች ምርጥ 20 ሰዎች ውስጥም ካስመደበሽ ስራ ይዘት ጋራ በተገናኘ ጥቂት እንነጋገር። ምንድነው ስራው? ምን አይነት አገልግሎት ውስጥ የሚሰጥ ነው? ለዚህ ሽልማትና ክብር ያበቃሽ?
እኛ የሰራነው የጤና መረጃ በቀላሉ ዲጂታይዝ የሚያደርግ ነው። ማለት ከአንድ ሰው ከቀበሌም ይሁን ከጤና ኬላም ይሁን ከሆስፒታልም ገጠር ካሉትም ሄልስ ክሊኒኮችም ሊሆን ይችላል፣ ወይም ደግሞ ትልልቅ ሆስፒታሎች አዲስ አበባ ወይም ትልልቅ ከተማዎች ያሉት ላይ በሙሉ አንድ ሰው ከበሩ ጋር ሆስፒታል ወይ ክሊኒክ ሲገባ ጀምሮ እስከሚወጣ ድረስ ያለውን ሲስተም በቀላሉ ዲጂታይዝ የሚያደርግ ሲስተም ፈጠር። መስጠራችን ብቻ አይደለም ለሽልማቱ ያበቃል። የፈጠርንበት ሲስተም በጣም አዲስ ቴክኖሎጂ ነው። እኛው ነን የሰራነው፣ ኢትዮጵያኖች ናቸው የሰሩት። ኤሌክትሮኒክ ሲስተም ብዙ ሀገር አለ፣ ግን እኛ የሰራነው ሲስተም እኔ እስከማውቀው የተሰራበት ሲስተም እኔ አፍሪካ ላይ ያለ አይመስለኝም፣ እስከማውቀው ማለት ነው። እና በሱም ስለሰራን በጣም ኢዚ የሆነ ያለ ፕሮግራመር ሲስተሙን ፍሌክሲብል ሆኖ ሆስፒታሎች፣ ጤና ኬላዎች እና ጤና ጣቢያዎች እንዲጠቀሙበት የሚያደርግ ሲስተም ስለሰራን አባይ ሲኤችአር ብለነዋል ሲስተሙን።
እንግዲህ ይሄ አባይ ሲኤችአር የሚባለው የሕክምና መረጃዎችን ማደራጃና ማሳለፊያ መርሃ ግብር ለመጀመር መነሻ የሆነሽ ምክንያት ምንድን ነው? የተጠቃሚዎችስ የቀደመው አውረድን በማስቀረት ረገድ ምን ያክል ደግፏል ብለሽ ታስቢያለሽ?
እኔ ኢትዮጵያን ሄልዝ ኬር ሲስተም ውስጥ አንድ 16 ዓመት ሰርቻለሁ። ዓለም ላይም አንድ 28 ዓመት ሰርቻለሁ። በ16 ዓመት ውስጥ በጣም ብዙ የሰራሁት ጤና መረጃ ላይ ተማሪዎችን በማሰልጠን ብዙ ልጆች እንዲወጡ አድርጌያለሁ። እና ሲስተምም መፍጠር ችለን ነበረ፣ ግን የትልቁ ችግር ያየ ነው ሲስቶኒክ ሲስተም የመጀመሪያ አይደለም። አሁን እንደ ካምፓኒ ነው እንጂ በፊት ፕሮፌሰር ሆኜ ሰርቻለሁ፣ ግን የስንሰራ ለዛሬ 10 ዓመት እንደዚህ በፊት የሰራ ነው ሲስተም ነበረ። እና ብዙ ቦታ ላይ ኢትዮጵያ ውስጥ ገብቶ ነበር፣ ግን ትልቁ ችግር የተማርነው ከዛ ምንድን ነው ፍሌክስብል አልነበረም። አንድ ነገር አንድ ክሊኒክ ወይም አንድ ሆስፒታል ይችን ቀይሩልን ብሎ ሲል ብዙ ፕሮግራመሮች ያስፈልጉታል፣ ገንዘብ ያስፈልጋል ፕሮግራመሮችን ለመቅጠር እና እነሱ በሚፈልጉት ፍጥነት መቀየር አቻሉ። ለምሳሌ ያለ ኤግዛምፕል ብሰጥም አንድ ሆስፒታል ለምሳሌ ዛሬ ያለው ለህብረተሰቡ የሚሰጠው አገልግሎት ምን ሊሆን ይችላል? የትልልቆች ህክምና፣ የትንንሾ የልጆች ህክምና ሊሆን ይችላል አንድ ሆስፒታል። እና እናቶች ማዋለድ ያለው ሆስፒታል ይሆናል። በፊት በነበረው ሲስተም እሱ ሰራን እንበል። ከዛ ያ ሆስፒታል በጣም ኤክስፓንድ አደረገና የአጥንት ምርመራ ጀመረ፣ የጥርስ ምርመራ ጀመረ፣ የአይ ምርመራ ጨመረ። እና እዛ ላይ ሲስተም ክፍተቱ ሲባል ኤክስፓንድ ለማድረግ በጣም ከባድ ነው። ከባድ የሚሆነው ደግሞ ለምንድን ነው? ብዙ ሰው መቅጠር አለበት፣ ፕሮግራመሮች፣ ዶክተሩና ነርሱ ወይም ደግሞ ትንሽ አይቲ ያለው ሰው እሱን ያለ ፕሮግራሚ መቀየር አይ 4 ዓመት በፊት ነው ይህን ካምፓኒ ከፈት ነው። ከዛ ሁሉ 10 ዓመት ኤክስፒሪየንሳችን ብዙ አለም ካየነው አሜሪካንም ጭምር ካየነው እኛ ምናልን ለኢትዮጵያ እንደዛ ብዙ ፕሮግራመሮች የሚያስፈልጉት ለመቀየር አንድ ፍሌክስብል የሆነ ሲስተም አይሆንም። ስለዚህ ለአፍሪካም ማለት ይሄ ነው። ስለዚህ ቀላል አድርገን ኦቶሜት የሚያደርግ ሲስተም መፍጠር እንችላለን ወይ ብለን ተነሳ። ስንጀምረው ከባድ መስሎን ነበር። 2 ዓመት ነው የፈጀብን፣ እውነትም አሁን አረግ ነው። ስለዚህ አሁን ለምሳሌ ኮቪድ ነበረ። አሁን ቅዱስ ጴጥሮስ ሆስፒታል ሲስተሙ ገብቷል አዲስ አበባ። እና ኮቪድ ሲመጣ ሆስፒታሉ በሙሉ ፔሽንቶች ወደ ሌላ ሆስፒታል ሄደው የኮቪድ ሆስፒታል ሆነ። የዛን ጊዜ ምን ጠየቁ? ልባካችሁ የኮቪድ ፔሽንቶች የምናክምበት ኤሌክትሮኒክ ሲስተሙን በፊት የሰራችሁለት አይነት ግን አሁን ደግሞ ለኮቪድ ስሩ አሉ። በበፊት ሲስተም በሰራ ነው ቢሆን ኖሮ 6 ወርም ይፈጃል። በ10 ቀን የሰራ ነው። በ10 ቀን የኮቪድ ሲስተሙን ይሄ አሁን ዲዛይን ባረግ ነው። ቅድም ለአንድ ሰው ስገልጽ ነበረ እኛ የልብስ ሰፊዎች ኢትዮጵያ ውስጥ ሲንጀር መሽን አላቸው። ለኤሌክትሮኒክ ሲስተም ሲንጀርን የሰራ ነው እኛ። እናስ በዚህ ነው አሁን ቀላል ሲስተም ስለሆነና እንደዚህ ልንሽለም የተቻለው።
ዶክተር ሁለታ ኢትዮጵያ በቴክኖሎጂው መስክ ገና ጅምር ላይ ናት። ጥቂት የማይባል ወጣቶች የፈጠራ ችሎታችንን ለማሳየት የሀገሪቱ የቴክኖሎጂ መስክ አግዶናል ይላሉ። በአንቺ ግምገማ ወጣቶች በዓለም አቀፍ ደረጃ ተወዳዳሪ ይሆኑ ዘንድ ምን መደረግ አለበት? ከራስሽ ልምድ በመነሳት ከዓለም አቀፍ ተፎካካሪዎች መላቅ የሚቻለውስ እንዴት ነው?
ትልቁ ችግር ኢትዮጵያ ለአዲስ ካምፓኒ ለስታርታፕ እንግዲህ በውጭ ስታርታፕ ለምንለው ኮንዲሲቭ ጥሩ ኮንዲሲቭ ኢንቫይሮንመንት የለም። አይረዱም። ገንዘብ ያስፈልጋቸዋል ለመጀመር። አሜሪካና እንግሊዝ ምናምን ስታርታፕ ጀምር ገቨርንመንት ይረዳል፣ ብዙ ካምፓኒዎች ይረዳዋል፣ ትንሽ ገንዘብ ይሰጣዋል፣ ባንኮች ሎን ይሰጣዋል። ኢትዮጵያ ውስጥ በጣም ምርጥ የሆኑ ልጆች አሉ፣ ግን ለመጀመር በገንዘብ ያስፈልጋቸዋል እና አሁን የለም። እኛ ራሳችን ከኪሳችን አውጥተን ከዘመድ ከምን ሰብስበን ነው እየደረስ ነው። እንግዲህ እኔ ዶክተር ነኝ፣ ያለኝን በሙሉ ቤቴንም አትጄ ነው በነገራችን ላይ ይህን ለመጀመር የቻልኩት። እና ለብዙ ወጣቶች በጣም ከባድ ነው። አንድ ሁለተኛ ችግሩ ደግሞ ምንድን ነው? ኢንተርናሽናል ኤክስፖዠር የለም። እኛ ራሳችን እዚህ ስብሰባ ይሄ ስብሰባ ዌብ ሳምት የሚባለው በአመት 70,000 ሰው ይመጣበታል። ፕላስ ላስት ይር ሄደን ነበረ ስራችንን ለማሳየት። ስናሳይ በእውነት ያውን አመት እኛ እናሸንፋለን ብለን አልገመትም ነበር። ምክንያቱም ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ ኤክስፖዠር ስናገኝ አየነውና ዋው ለካ እንደዚህ ማለ አለም ብለን አለንኛ። ያውን አመት ያለፈው አመት ሰዎች አበረታቱን፣ አይናችን ስለተከፈተ ስላየን ለምን አትሞክሩትም አሉ። በእውነት ያውን አመት ስንሞክረው እናሸንፋለን ብለን አይደለም፣ በፕሮጀክታችን በጣም እንተማመናለን። ግን ይሄ ፕሮሰሱን አናቀው። እኛ እንኳን ወጣቶች ኢትዮጵያ ውስጥ ያሉ ኤክስፖዠር የላቸው። ብሬኑ ስለጠፋ አይደለም፣ የሚፈጥሩት ነገር ስለጠፋ አይደለም። አንደኛ ገንዘብ የለም። ኢንካሬጂንግ ኢንቫይሮንመንት ለስታርታፕ የለም። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካ ውስጥ ነው። ግን አንዳንድ ሀገሮች አፍሪካ በጣም የሚሻሉ ሀገሮች አሉ። ሁለተኛ ነገር ደግሞ ኤክስፖዠር በጣም እየተወዳደርክ መሸነፍ ምንም ችግር የለውም። ከዛ ትማርና ትሆናለህ። እኛ ላስቴር ባናየው ክላስ በጃክማ ተወዳድረን ደግሞ ሀያ ድረስ ስንደርስ በጣም ብዙ ነገር ተምረናል። ምንድን ነው ዓለም የሚፈልገው? እንዴት ነው ዳኞቹ ምን አይነት ነገር ነው የሚጠይቁ? ምንድን ነው መዘጋጀት ያለብን? ይህንን ለልጆቻችን ለወጣቶቹ ለፈጣሪዎቹ የሚገባ የሚያስተምራቸው ነገር ያስፈልጋል። እንደሱ ከሆነ እኔ በእውነት በፈጠራ ምንም እተማመናለሁ። ያልኩ እኮ የኛ የሚሰራ ነው እኛው ነን አበሻን የሰራው ወጣቶች ልጆች ናቸው ኢትዮጵያ ውስጥ የሰሩት።
ዶክተር ሁለታ በተለያዩ ጊዜያት ያገኘሻቸውን ሽልማቶችና እውቅናዎች የሚመለከት ሰው መንገዶች ሁሉ አልጋ ባልጋ የሆኑልሽ ይመስለዋል። በእርግጥ አመታትን በተሻገረ የጤና ዘርፍ ህይወትሽ ውስጥ ፈታኝ ነገሮች አልነበሩም ወይ?
በጣም ብዙ ፈታኝ ነገር አለ። ግን ኢትዮጵያዊ መሆን በጣም የሚገርም ነገር መሆን አለበት። ምክንያቱም ብዙ ጊዜ እንደማይቻል ያቃተኝ ጊዜ ሆስፒታሎች እየሄድኩኝ ወረቀቱን እያየሁ የሚጣለውን ወረቀት የሰውን ፔሽንት ዴታ ሳይ የምችለውን እየሞከርኩኝ ዲሞራላይዝ የሚያደርግ ብዙ ነገር አለ። ግን መቀየር የምንችለው አሜሪካ ተቀምጠን ወይም ዩሮፕ ተቀምጠን አይደለም። ችግሩ ያለው ሀገራችን ነው። ችግሩ ያለው አፍሪካ ላይ ነው። ስለዚህ አፍሪካ ላይ ለመቀየር ደግሞ አልጋ ባልጋ ሁሉ ነገር ቢሆን ኖሮ ሌሎቹን መተኮ ይቀይሩት ነበር። እኛ ግን ተስፋ መቁረጥ የለብንም። እኔ ደግሞ በተፈጥሮዬ እኔ እግዚአብሔር የሰጠኝ ነገር ነው ብዬ ልበል ተስፋ አልቆርጥም። ለምን እንደሆነ አላውቅም። አንዳንዴ እኮ ለራሴም ምን አለ ተስፋ ብትቆርጭ እላለሁ፣ ግን አልቆርጥም። በኢትዮጵያዊ ታለንት አምናለሁ። ብዙ ችግር አለን፣ እሱ በጣም ይገባኛል። መውደቅ መነሳት ብዙ ይበዛበታል። ግን ለመፍጠር የምንችለው ትልልቅ ነገር ማድረግ ስንችለው መውደቅ ይችላል። መውደቅ ምን ችግር የለም፣ ከወደቅን በኋላ በመነሳት ነው። እና በቅርብ ጊዜ አንድ ነገር ብያለሁ። ሰው ውስጥ ሁላችን ውስጥ ጂን የሚባል ነገር አለ። ጂን ኮድ ሲያየት እኔ ውስጥ ጊቭ አፕ የሚለውን ሚስ አድርጓል ብያለሁ። እና እውነቴን ነው I can't give up. ተረስቻ ጊቭ አፕ እንኳን ላድርግ ብል ለማላይ ነው ጊቭ አፕ ማድረገው በኢትዮጵያ ላይ ኢምፖሲብል። ስለዚህ ልክ ነው፣ ከባድ ነው፣ ተስፋ መቁረጥ የለም። ግን ደግሞ ስናሸንፍ ያለው ፊሊንግ ያለው አይ ዶንት ኖ ዩ ኖ በጣም ደስ የሚል ነው። እንዳልኩት አሜሪካና እንግሊዝ ተቀምጦ ማሸነፍ ይቀላል። አፍሪካ ላይ ኢትዮጵያ ላይ አንደገ ሰርቶ ማሸነፍ ደግሞ በጣም በጣም ደስ የሚል ነገር ነው።
የመጨረሻው ጥያቄ ስለ ሴት ልጆቻችን ስለ እህቶቻችን የሚያወራ ነው። ሴቶች በቴክኖሎጂው መስክ ያላቸው ተሳታፊነት ከወንዶች ጋር ሲነጻጸር በተለይ ኢትዮጵያ ውስጥ አናሳ ነው። ይሄን ለማስተካከል መደረግ አለባቸው የምትያቸውን የተወሰኑ ሐሳቦችን አጋሪ።
በጣም እውነት ነው አሉ። ትንሽ አሁን በአይቲ ቢዝነስ ውስጥ እየገባ አይቲ ትምህርት ውስጥ እየገቡ ናቸው ሴቶች። ኢንካሬጅመንት ያስፈልጋቸዋል። ስፔሻሊ ደግሞ ሲድ ፋንድ ትንሽ ገንዘብ እንዲጀምሩ ያስፈልጋቸዋል። ሴቶች ወደ ቴክኖሎጂ እንዲማሩ በጣም መጥፋት አለብን። ኮታውንም እኔ እንግዲህ ኮታ እንዳለ ባላቀው ሞር ቢሰጥ ለሴቶች እና ሞር ቢገቡ ደስ ይለኛል። ግን የሴቶች ቢዝነሶች ደግሞ ኢንካሬጅ እንዲሆኑ ተስፋ እንዳይቆርጡ ይቻላል። እኔ የሁሉ ስናረግ ይቻላል ብዬ ስላሰብኩ ነው። ፕላስም ቤተሰቦችም ልጆቻቸውን ሴቶች ልጆቻቸውን እንዲያጠነክሩ እኔ አባቴ ሴቶች ምንም ነገር ይችላሉ ብሎ ስላሳደገኝ ነው። እናቴ አገር ቀይሪ ብላ ስላለችኝ ነው ይሄንን እዚህ ድረስ ለመድረስ የቻልኩት። እና በሴቶች ይችላሉ እህቶቻችን ትችላላችሁ። ግን ገቨርንመንትም ፕራይቬት ሴክተርም ብዙ ሴቶች ወደ አይቲ ወደ ቴክኖሎጂ ወደ ሳይንስ እንዲገቡ መንገዱን ማስተካከል አለብን። ከወጡ በኋላም ደግሞ ዝም ብለው እንዳይቀሩ ለነሱ ለኢኮኖሚስ ገብተው ኮንትሪቢዩት እንዲያደርጉ የሥራ እድል እንዲሰጣቸው ትንሽ ካፒታልም ቢሰጣቸው ስፔሻል በእውነት መስራት ይችላሉ ብያለሁ። ግን ዋናው የውስጥ ጥንካሬ ነው። እንችላለን፣ ምንም ቢመጣ እንችላለን ብለው ካሰቡ እንችላለን።
ዶክተር ውለታ እንግዲህ አንቺ ያልክ ጥራኝ ያልሽኝ እንጂ የጀመርሻቸው ስራዎች አንተ የሚያስብሉ እንደሆኑ አምናለሁ። እጅግ በጣም አመሰግናለሁ። ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። መልካም ምሽት ይሁንልሽ።
እግዚአብሔር ይባርክ። በጣም አመሰግናለሁ።
ሀብታሙ ስዩምንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። አለማየሁ ባልቻ የጂአይ አርቲስት መስራች ነው። የግራፊክስና አኒሜሽን ባለሙያ ሲሆን ስራዎቹ ልዩ የሆኑ ኢትዮጵያዊ ስዕሎችና የከተማ ህይወትን የሚያስቃኙ ናቸው። በማህበራዊ ሚዲያው ላይ ብዙ ተከታይ ያፈሩ መጥተዋል። ኤደን ገረመው ከአለማየሁ ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች።
አለማየሁ ባልቻ ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን አለማየሁ በተለመደ መልኩ ቀለምን በብሩሽ ከማዋሃድ ይልቅ ምርጫ ያደረገው የዲጂታል ህትመት ነው። የግራፊክስ ጥበብና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ወይም ቪዥዋል ስቶሪ ቴለር ሆኗል።
የመጀመሪያ ዲግሪ የአዲስ ኮሌጅ ነበር የተማርኩት፣ አርክቴክቸርና አርባን ፕላኒንግ። ከዛ ላ ማስተር ዲግሪን ደግሞ በሀውዚንግ ሶስቴይነብል ዴቨሎፕመንት ልደታ ዩኒቨርሲቲ የአይኤፒሲ ነበር የተማርኩት። በዛ ጊዜ ላይ ነበረ ሞር የስዕል ፍቅረኛ ወጣት ወይም ደግሞ የዲጂታል ፔንቲንግ የሚባለውን ኮንሴፕት ያገኘሁት ጊዜ ማለት ዩቲዩብ ቪዲዮች እያየሁኝ የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ሁሉም ነገር የሚታየው እና በኮምፒውተር መሳል የሚባለው ኮንሴፕት በቃ በጣም ነበረ የገረመኝ ነበረው እና ይህ ነገር መማር አለብኝ መስራት አለብኝ ጊዜ ነበር የተነሳሳሁት የነበረው። ትምህርት እስከምጨርስ ድረስ ጠበኩኝና ስጨርስ ዲጂታል ፔንቲንጎች ለመስራት ታብሌት ያስፈልግኝ ነበረ። እንደ ክማርጊ አግኝቼ ጀመርኩኝ ማለት ነው። እንጂ ወደ 2011 አካባቢ ነበረ፣ በፈረንጅ አቆጣጠር 2012 ነበር የጀመርኩት። በዛ ጊዜ ነው ጄ አይ ኒድ አርት የሚባል የፌስቡክ ፔጅ የተፈጠርኩት የነበረው። የተለያዩ የኢትዮጵያን ቲም የሆኑ ስዕሎች ነበረ የምሰራው የነበረው። እስካሁን ድረስ እሱም ላይ ነው የምሰራው ማለት ነው።
አለማየሁ ስነ ህንጻ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት። በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጭ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት።
ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ ነበር የሚገባው የነበረው። ያው የአርክቴክቸራል ስራዎች እየሰራሁኝ ማታ ማታ ነበረ ይህን ስራ የሚሰራው የነበረው። በዛ ጊዜ ገና የጀመርኩኝ ነበረ ራሴን የሚያስተማርኩኝ ስለነበረ ትግራይ ሶሻል ሚዲያ ላይ ነበረ የሚለቀው ነበረ። እኔ ለሃይማኖት ብዬ ነበረ እንጂ እንደ ስራ ማስቤውም አልነበረም። ግን ሰዎች እያዩ ይህን ስራ ልኛለሁ ወይ ይህን ስራ ልኛለሁ ወይ እያሉ የተለያዩ ስራዎች መጡ። እናንተ ዛሬ መስራች እንደምኩኝ ፍሪላንስ ስራ ጀመርኩኝ ማለት ነው። ግን ከዛ ለከተራልክ ክላይንቶች ጋር መስራት ጀመርኩ። ድርጅታችን እንደነሰልካቸው ተደራጅቼ ቢሮ መክፈት ነበረብኝ። እንደዛ ከፍቺ 2015 ፈረንጅ አቆጣጠር ነበር የተፈጠረው። የነበረው ለአንድ አምስት አመት ወጣ ሙሉ በሙሉ ላይሰንስቱን እየሰራሁኝ ነው ማለት ነው።
የፕላኔቶችን በፀሐይ ዙሪያ ያለ የማያቋርጥ ዙረት ለማሳየት ሰፌድን ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል፣ የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮችና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይ ኒድ አርቲስት ወይም ከአለማየሁ ባልቻ ስራዎች መካከል ጥቂቶች ናቸው። አለማየሁ በዋናነት ለሰዎች ስለንቦና ቅርብ የሆኑ ስራዎች ላይ እንደሚያተኩርም ይናገራል።
ሰራቸውን ስራ ሰው ግልጽ ማድረግ የሚችላቸው ነገሮች ብዬ ነው የማስባቸውን ነገር። አንድ አኒሜሽን የሰራሁት ነበረ። እሱም ሁሉም ሰው ታክሲ ሲጠብቅ ታክሲ ረዳትን የሚጠራ ቦታ አለ። ሜክሲኮ ሜክሲኮ ምናምን እያለ ሊሆን ይችላል። እና በሱ ላይ ትንሽ ቀልድ ማድረጌ ለማድረግ ሙክሬ ነበርና የታክሲ ኦሎምፒክ ብዬ እንዴት ይመስላል አድርጌ የታክሲው እግር ኳስ ሜዳ ላይ ሌሎ ሰዎች ሲመጡ እንዴት የታክሲ ረዳቱ እንዴት እንደሚያስገባው በቃ መጣ የመጣ ነው ፓሴንጀሩ የመጣ ነው ማሁን ገባ ጎዳርጎ ምናምን እንደሱ አይነት በቃ ሰው ልጅ የሚያደርገው አይነት አኒሜሽን ለመስራትም ሞክዳለን። እንደዛ ነገር ለመስራት ሞክራለሁ።
የራስን ቀለም ይዞ ለመውጣትና ድርጅትን ለማስተዋወቅ ማህበራዊ ሚዲያው ትልቅ ሚና እንዳለውም ነው አለማየሁ የሚገልጸው።
በተለያዩ ስራ ላይ አሁን በየጊዜው ፖስት እያደረኩኝ ስለሆነ የተለያየ ሰው ነው የሚያየው። እነሱም እያዩ አንድ ስራ ሲመጣ አንተ ይህን ስራ ልጫቃለሁ ቆይ ያው ቼንከት የሚባል ቆይ ትጋክልት ነው። በዛ መሰረት ነው አሁን ብዙ ስራዎች የሚመጡልኝ በሶሻል ሚዲያ ዙሪያ ነው።
የጄአይ አርቲስት መስራች አለማየሁ በዚህ ዘርፍ ላይ የሚሰማሩ ወጣቶች የፈጠራ ድፍረት እንዲኖራቸውና ያመኑበትን ነገርም ቢሰሩ